ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኛ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 16 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የኢትዮጵያ የምርት ገበያ የተባለው ድርጅት ለአምራች ገበሬዎች ያስገኘው ጥቅም ኢምንት መሆኑን አንድ ጥናት አጋለጠ። ትናንሽ አምራቾች ከገበያ ጋር በማገናኘት የሚያመርቱት ምርት ተገቢ ዋጋ እንዲያገኙ የተቋቋመ መሆኑን በመግለጽና ከፍተኛ ውጤት አስገኝቷል እየተባለ ሲሞካሽ ቆየው የኢትዮጵያ የምርት ገበያ ድርጅት ከተቋቋመ ጀምሮ ለአምራች ገበሬዎች ያስገኘው ጥቅም አለመኖሩን የገበያ ተቋማትን የዋጋ ግንኙነቶች የቡና ገበያ ጉዳይ በኢትዮጵያ ምርት ገበያ በሚል ርዕስ የተዘጋጀ አንድ ጥናት ያጋለጠ መሆኑ ታውቋል። ኢትዮጵያውያንና የውጭ አገር ዜጎች የተካፈሉበት ጥናት ለተወሰኑ ዓመታት የቡናውን ንግድ የመረመረ ሲሆን በተባለበት ዓመታት የቡና ዋጋ ቢጨምርም ጭማሪው ለአርሶ አደሩ ያልደረሰው መሆኑን ያረጋገጠ መሆኑ ታውቋል። ከኢትዮጵያ የውጭ ንግድ ውስጥ ቡና 35 ከመቶ የሚሆን ድርሻ ያለው ሲሆን 4.2 ሚሊዮን የሚሆኑ ዜጎች በምርቱ ተግባር ላይ የተሰማሩ መሆናቸውን ጥናቱ አብራርቷል። በ2001 ዓ.ም ተመረተ የወያኔ አገዛዝ አባሎቹና የንግድ ድርጅቶቹ ባለአክሲዮን የሆኑበትን የኢትዮጵያ ምርት ገበያ ድርጅት የተባለውን ተቋም ሲያቋቁም ቡና የሚሸጠውና የሚለወጠው በዚህ ተቋም ማካይነት ብቻ እንዲሆንና ግዢዎቹም የተወሰኑ ብቻ እንዲሆኑ ማድረጉ ታውቋል። የረጅም ዓመታት መረጃዎችን በመንተራስ ጥናት ባካሄደው ምርመራ ወደ ውጪ የሚላኩ የተለያዩ የቡና ምርቶች ላይ የዋጋ እድገት ቢኖርም አምራቾቹ ከዋጋው ጭማሪ ተጠቃሚ ያለመሆናቸውን አረጋግጧል። የተገኘው ገንዘብ ለአገዛዙ አባላቶችና ተባባሪዎች መጠቀሚያ መሆኑ ግልጽ ነው በማለት አስተያየት የሚሰጡ ወገኖች አሉ። ሐሙስ ግንቦት 10 ቀን ለአርባ አጥቢያ ሂራን በሚባለው የሶማሊያ ግዛት ውስጥ በመትገኘው አልጋኒ በመትባል ከተማ ውስጥ በወያኔ አገዛዝ በተላኩ ወታደሮች በሰፈሩበት ካምፕ ላይ ያልሸባብ ኃይሎች ጥቃት የሰነዘሩ መሆናቸውና የተኩስ ልውውጡ ለረጅም ሰዓታት መቆየቱን ሶማሌ አፕዴት የተባለው ድረገጽ አርብ ግንቦት 11 ቀን ባወጣው እትሙ ገልጿል። ጥቃቱ የተፈጸመው ኩለሌሊት ላይ ሲሆን በሁለቱም በኩል ከፍተኛ ጉዳት የደረሰ መሆኑን የከተማዋ ነዋሪዎች መናገራቸው ድረገጹ አስፍሯል። አንድ ማንነቱ እንዳይታወቅ የጠየቀ የአፍሪካ ህብረት የሰላም አስከባሪ ኃይል አባል ከፍተኛ ጉዳት የደረሰ መሆኑን አምኖ ቁጥሩን ለመስጠት ግን ፈቃደኛ ሳይሆን ቀርቷል ተብሏል። አልሸባብ ስለ ጉዳዩ የሰጠው መግለጫ የለም። በኢትዮጵያ ውስጥ ድርቅና ረሃብ በከፍተኛ ደረጃ አሳሳቢ በሆነበትና የተረጂዎች ቁጥር ከ5.5 ሚሊዮን ወደ 7.8 ሚሊዮን ከፍ ብሎ ከፍተኛ እርዳታ እየተጠየቀ ባለበት ወቅት የወያኔ አገዛዝ የበቆሎ ምርት ወደ ደቡብና ምስራቅ አፍሪካ መሸጡን በመቃወም ድምጻቸውን የሚያሰሙ ወገኖች እየበዙ መምጣታቸው ተነግሯል። በዚህ ዓመት አጥጋቢ ምርት ተገኝቷል የሚል ምክንያት እየተሰጠ የውጭ ምንዛሪ ለማግኘት ሲባል ብቻ የበቆሎ ምርትን ወደ ውጭ መላክ ኃላፊነት የጎደለው ሥራ ነው የሚሉ ወገኖች በድርቅ ምክንያት የተጎዱትን ተረጂዎች ሕይወት ለማትረፍ ምርቱ ወደ ውጭ መሸጥ አልነበረበትም ይላሉ። ኢቢሲ ለሚባለው ለወያኔ የቴሌቪዥን ተቋም ይሰራ የነበረው ብሩክ እንዳለ ከቴዲ አፍሮ ጋር ያደረገው ቃለ ምልልስ እንዳይተላለፍ በወያኔ አገዛዝ በመታገዱ ያለውን ተቃውሞ ለማሰማት ስራውን የለቀቀ መሆኑን የዜና ምንጮች ገልጸዋል። ብሩክ በፌስቡክ ገጹ ላይ ባስተላለፈው መልእክት ቃለ ምልልሱ እንዳይተላለፍ መደረጉ የጋዜጠኝነት ሙያ ዝቅ የሚያደርግ መሆኑን ገልጾ ይህን ሁኔታ ህሊናው ሊቀበለው ባለመቻሉ ስራውን ለመልቀቅ መገደዱን አብራርቷል። ኢቢሲ የተባለው የቴሌቪዥን ጣቢያ ለአገዛዙ ፕሮፖጋንዳ መሳሪያና አፈቀላጤ ሆኖ ከመቆየቱ ባሻገር የሐሰት ፕሮፖጋንዳቸውን በመንዛትና የተቃዋሚዎችን ስም በማጥፋት የሚያገለግል መሆኑ ይታወቃል። የዓለም የጤና ጥበቃ ድርጅት ወንጀለኛ አይመራውን በሚል ርዕስ የኢትዮጵያ ፖለቲካ እስረኞች ኮሚቴ ግንቦት 12 ቀን መግለጫ አውጥቷል። ባለፉት 26 ዓመታት ኢትዮጵያንና ኢትዮጵያዊነትን በማዋረድና በማጥፋት ለተሰሩ ስራዎች ከተጠያቂዎች ቁንጮዎቹ መደዳ በዋነኝነት የተሰለፈው አረመኔው ግለሰብ ለዚህ ትልቅ ኃላፊነትን ማጨት የዓለም ጤና ጥበቃ የሚለውን ትልቅ ስም አዋራጅ ነው ይላል። መግለጫው ቀጥሎ ቴድሮስ አዳኖም ኢትዮጵያ ውስጥ ለተሰሩ ዘር አምካኝ ተግባሮች ወንጀለኝነት ሊጠየቅና ፍርድ ሊሰጠው የሚገባ መሆኑ እየታወቀ ለዚህ ኃላፊነት መመረጥ ሳይሆን ለእጩነት መቅረቡ ለኢትዮጵያ ታላቅ ውርደት መሆኑን መግለጫው አጽንኦት ሰጥቶ ገልጿል። ለዚህም ታላቅ ብሔራዊ ንቀትና ውርደት መልሱ በኢትዮጵያ እንጂ ሌላ ስላልሆነ ኢትዮጵያውያኖች ይህን ውርደት ይሰማኛሉ በሙሉ በተለያዩ አካባቢዎች ተቃውሟቸውን ማሰማት ይገባል በማለት ድርጅቱ መግለጫውን አጠናቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ነጻነትን ልትወልድ ሀገሬ ምጥ ላይ ናት። ለ26 ዓመት 3 ጊዜ አርግዛ ነጻነቷን ልትወልድ በምጧ ተይዛ በወያና ጋዲ በግፍ በቅጥቀጣ ወልዳ አላፈር ሰጠች ሀገሬ አልታደለች። እናም ለአራተኛ ጊዜ አሁን ምጥ ላይ ነው።
ሕርየ ለዲ ዘበይ ኡርዳሾ ወጥተን ከይኩ ፎይ ፎይ ኩጭርታ
ቢየኮ ቢልሱማ ዳሁ ጭሪንቱ ኢረጅር ወቷን አጥፍቶ ወያኔው ካንሰር ፍሬንድ አጣፈራ ተቀጥቅጣ በዘር ለብዙ ዘመናት ተንጣ 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 መለስ ብሎ ነገ ዞሮ እንዳይመጣ ሀገሬ ምጥላይና ትብሮቹ አይወቱ ለጻምነት ልትወጣ ንጻነት ትጨኘ ገኘኛ መጥ ተበጠና ንጻነት ልትወልድ ሀገሬ ምጥላይና ባራቱም ማዘን ያላችኋት ስሮች የንጥረ ነገሯ ሙሉ ተከፋዮች እንዳትጨናገፍ እንዳስወርዳት አብራቻው ሙጡ ትልፋሽ ጉልበት ሆኗት አቦ ዳርስ ከዳርቁ ይገናግልሽ በሏት ሀገሬ ምጥላይ ነች ማይ ካንትሪ ኢዝ ኢን ሌበር ቱ ዲሊቨር ፍሪደም የስ ፍሪደም ላስርታ አመታት አርግዛው የነበር ነጻነት ልትወልድ የእንግዴ ልጅ ልትቀብ ወያኔን ልትወርድ በቁርጥ ልጆቿ እየተደገፈች አወዳር እስከ ዳርቁ ምገላግልሽ በሏት ሀገሬ ምጥላይ ነች
ሁርየ ለዲ ስበይ ቆንዳሾ ወጥተን ከይኩ ፎይ በይ ኩችርታ
ብየኮ ብልሱማ ረሁ ጭሪንፉ ኢረጅብ አይዞሽ ውድ አገሬ ልትገላገይ ነው አበሳር ጥጠውም አብሮሽ እያማጠ ነው ከባራ ፈንጊያው ወያኔያዊ ስርዓት ጧትና ማታ ልጆቿን እንደ በግ ከሚሸልትባት ልትገላገለው ይህን ክፉ ካንሰር እንዳይበታተናት በሃይማኖት በዘር ታሪኳ እንዳይጠፋ እንድትኖር እንደ ሀገር ለብዙ ዘመናት ተንጣ ተንጣ መለስ ብሎ ዘሮ ደግሞም እንዳይመጣ ምጥላይናት ሀገሬ በልጆቿ ህይወት ነጻ ልትወጣ አዎ ሀገሬ ምጥላይናት አዎ በደንብ ልትታረስ አራስ ቤቷ ሆና ጅግና እንደነጠቋት ልታሳድግ ጅግና ባለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነጻነት አመጣ በክብር ልትታረስ ዳር ድንበሯ ላይ ፈርስ አዎ ሀገሬ ምጥላይናት አንድነቷ ሊያብብ ሰላም ፍቅር ሊነግስ ነጻነት ልትወልድ ሀገሬ ምጥላይናት ብየኮ ቢልሱማ ረሁፍ ጭንንፉ ኢረጅርቲ ነጻነት ትጨኜ ገኘኛ መጥ ጠበጠና ነጻነት ልትወልድ ሀገሬ ምጥላይናት አዎ በደንብ ልትታረስ አራስ ቤቷ ሁና ጀግና እንደነጠቋት ልታሳድግ ጀግና ባለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነጻነት አመጣ ሀገሬ ምጥላይና አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት ሀገሬ ምጥላይና
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 16 ምዕራፍ 13 ያምሳለቃው ግቢ ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠረ ነው ትንሳኤ ቤት ነው የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ ያምሳለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት ከዚያ የሰቆቃና የገሃነም የደርግ ጽህፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም። ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢው ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንደመጡን የተረዳነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ካንድ ያደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። የተወሰኑ ልጆች ፊታቸው አባብጧል። እኔ ደግሞ ሶስት ቦታ አግሬሰር እጄ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ የሀባዎች ናቸው አለ። በርግጠኝነት በሚመስል መልኩ ለማን እንደሚናገር ግልጽ አልነበረም። ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ። በሆዱ ልክ ነው ጌታዬ ያለ ይመስላል። ኢያፓ ያልሆነ አለ አለ። የማሾፍ አይነት ጥያቄ ነበር። ትንሽ አመነታውና እጄን ቀስ አድርጌ አወጣው። እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ። ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን። በምጸት አይነትም ፈገግ አለ። ደህና አርገው አልመረመሯችሁም ማለት ነው። ሁልሽም ያፓለሽ ያፓን በቁመናው ነው የምንለየው። እውነቱን ተናግሮ መንግስትን ይቅርታ መጠየቅ ብልህነት ነው። ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተን አያርገኝ። እጅ ያወጣነውን ሶስታችንን ተራ በተራ እያየ ነበር። የማዕከላዊ ኃላፊ ነበር እንዴ ሰውየው? አይደለም፣ እጅግ በጣም የሚፈራና ዝናው በከተማ ሁሉ የሚታወቅ የማዕከላዊ ቁጥር 1 መርማሪ 50 አለቃ ተሾመ ባዩ ነበር። ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር። የተናገረውን ሁሉ ረስቼዋለሁ። ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያይናል። የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮት ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ። ተራ ጥያቄዎች ማለትም ስም፣ እድሜ፣ አድራሻ፣ ስራ፣ የታሰርንበትን ቀን ወዘተ እየተጠየቅ ተመዘገበ። ወዲያው ተሰልፈን እያነከስን ወደ እስር ቤቱ አመራን። የእስረኞች ዋናው ካቦ ግማሽ መንገድ መጥቶ ተረከበን። ወደዚያ ጉደኛ ባለ ኮሪደር እስር ቤት የገባነው ከቀኑ 6 ሰዓት አካባቢ ነበር። በግራና በቀኝ ባሉት መደዳ ክፍሎች በራፍ ላይ ከዳር እስከ ዳር እስረኞች ኩርምት ብለው ተቀምጠዋል። እኛ ስንደርስ ሁሉም አይኑን ተከለብን። ካቦው ተራ በተራ ወደ ተለያዩ ክፍሎች ይደለድለን ጀመር። የኔ ተራ ሲደርስ 3 ቁጥር ተረከብ አለ። በበሩ ላይ የነበረ አንድ ወጣት ና እዚህ ነው እያለ ሲጠራኝ እያነከስኩ ወደ እሱ አመራው። አየር ለመቀበል ደፍ ላይ የተቀመጡ ልጆች በሙሉ እግራቸው የቆሰለ ነበር። ግቢው የጦር ሜዳ ቁስለኞች ማገገሚያ ማዕከል ይመስላል። 3 ቁጥር ስገባ ባዶ ይሆናል ብዬ ነበር። ክፍሉ በሰው ተጨናንቆ ሳየው ክፉኛ ደነገጥኩ። ልክ እንደገባው ሁሉም እስረኛ ለኔ ቦታ ለመስጠት ተነቃነቀ። ወደ 40 በሚሆኑ ልጆች የተጣበበ ክፍል ቢሆንም ጥግ ላይ ቦታ ተለቀቀልኝ። እስረኛው የተቀመጠው በወለሉ ላይና በክፍሉ ዙሪያ በተጠቀለሉት ፍራሾች ላይ ነው። ከብዙ ቀናት በኋላ ለመጀመሪያ ጊዜ የሚመች ቦታ ላይ ተቀመጥኩ። ግድግዳውን ተደግፌ በኃይል ተነፈስኩ። በረጅሙ እፎይ አልኩ። እግሬን አንድ እስረኛ ጭን ላይ እንድዘረጋ አደረጉኝ። ብዙም አልተግደረደርኩ። የማውቀው ሰው ይኖራል በሚል ሁሉንም እስረኛ አንድ ባንድ ተመለከትኩ። ማንም የለም። የበርካታ እስረኞች እግር ቆሳስሏል። የራሴን ሳየው አፈርኩ። እኔ ማያቸው ያህል ባይሆንም ሁሉም እስረኞች ሰረቅ እያደረጉ ያዩኛል። አጠገቤ የነበረው ልጅ ድምፁን ዝግ አድርጎ ከየት እንደመጣው ጠየቀኝ። ከደርግ ጽህፈት ቤት መሆኑን ባጭሩ ነገርኩት። የምሳ ሰዓት ስለነበር የቤተሰብ ምግብ እየገባ ነው። መጀመሪያ ከመጣው ምግብ ላይ ተቀንሶ በሳህን ክዳን ለብቻዬ ተሰጠኝ። ከብዙ ቀናት በኋላ እንደ ሰው በላሁ። አቤት እንደ ጣፈጠኝ! የከረፋውን ገላዬን እንድታጠብም ተደረገ። ገላ መታጠብ እንደዚያ ያስደሰተኝ ቀን አልነበረም፣ ወደፊትም የሚኖር አይመስለኝም። ከምሳ በኋላ ጥግ ላይ ቦታ ተለቆልኝ ለጥ ብዬ ተኛው። ስነቃ የሕክምና ኮሚቴ አባላት የውስጥ እግሬን እብጠት ለማጥፋት ስፖርት እንድሰራ ነገሩኝ። ዱብ ዱብ፣ ህመሙን አልቻልኩትም። ስለዚህ ትንሽ ሞክሬ እምቢ ስላልኳቸው ተውኝ። በማግስቱ ጧትም እንዲሁ ጎተጎቱኝ። እኔ ግን እግሬ መሬት አይንካ አልኩ። ሆኖም በሁለተኛው ቀን የእስር ጓደኞቼ ሊለቁኝ አልቻሉም። በተለይ ካሳዬ ዋና ስራው ይኸው ነበር። ከእኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የእነሱን ግማሽ ያህል ጊዜ እንኳ መዝለል አልችልም ነበር። ካሳዬ አይዞህ እያለ ሲሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ። ምናልባት ያ እርጉም ገራፊ የሾለ ምስማር ላይ ስለረገጠኝ ይመስለኛል ህመሙ ቶሎ ያልተወኝ። መሬት ስረግጥ የሚሰማኝ የውስጥ እግሬና ጥንት ነበር። እስካሁን ድረስ እግሬ ስር ያለው ጠባሳ የዚያው ጥይት ሳይሆን አይቀርም። እኔ ተገረፍኩት ከአብዛኞች እስረኞች ያንሳል። ውሃ አይቋጠረውም። የውስጥ እግሬ በአንጻራዊነት መጠነኛ ነው። ያም ሆኖ ቁስሉ ቶሎ አልዳነም። ቀኝ እግሬ እድለቢስ ነው። የስድስተኛ ክፍል ተማሪ እያለሁ በተማሪዎች ረብሻ በአውቶቡስ ሰበራ ላይ የቀኝ ቅልጥሜ ላይ ነው የተመታሁት። ቀጥሎም በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋዬ ላይ የተመታሁት እዚሁ ቀኝ እግሬ ላይ ነው። ይህ አልበቃ ብሎ የደርግ ጽህፈት ቤት ገራፊ ለይቶ የቀጠቀጠኝ ያንኑ ቀኝ እግሬን ነበር። የመሰናበቻም ብሎ የሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው። ያልታደለ እግር። ማዕከላዊ በገባው በማግስቱ መሰለኝ ዋናው ካቦ ጮክ ብሎ ስሜን ተጣራ። የክፍላችን ልጆች መኖሬን ነገሩት። ምንም መልስ ሳይሰጥ ተመልሶ ሄደ። ቤተሰብ ፈልጎ ይሆናል እንኳን ደስ ያለህ እያሉ እስረኞች ያረጋጉኝ። ብዙም ሳይቆይ አጸደና ጎንደር ወርቅ ነኝ ብለዋል፣ ነገ እንመጣለን ብለውሃል ተባልኩ። ሁለቱም የእናቴ ጓደኞች ናቸው። ኋላ እንደሰማሁት ከታሰርኩበት ዕለት ጀምሮ እናቴና ወዳጆቿ ያልደረሱበት እስር ቤት አልነበረም። ሁሉም ፖሊስ ጣቢያዎች በወቅቱ እስረኞች የነበሩበት የወታደር ካምፖችም አልቀሯቸውም። ማዕከላዊ ሲመጡ እንኳ ሶስተኛ ጊዜያቸው ነበር። በሚቀጥለው ቀን እናቴ ልብስና ምግብ ይዛልኝ መጣች። ለምልክት እንዲሆናትና ደህንነቴን ለመጠቆም ስታሰር የለበስኩትን ልብስ ላኩላት። እናቴ በሕይወት መገኘቴ የተፈታው ያህል እንደሚያስደስታት ስለገመትኩ ልቤ ተረጋጋ። በአንጻራዊነት የተከሰስኩበት ወንጀል የኢሃፓን ወረቀት ማንበብና ውይይት ማካሄድ ስለሆነ ሞት እንደማይፈረድብኝ በመገመት በማዕከላዊ እስር ቤት ሕይወቴን በጸጋ ተቀብዬ መኖር ጀመርኩ። ለአስር ወራትም እዚሁ እስር ቤት ቆየሁ። እዚህ ላይ ልታቆም ነው እንዴ? እስር ቤቱን ግለጽ ነው እንጂ ባለ ኮሪደር እስር ቤት ነው ያልክ መሰለኝ። ስንት ክፍሎች እንዳሉትና የመሳሰሉትን ትዝ የሚልህን ንገረኝ። እንደነገርኩህ ማዕከላዊ የገባሁት በ1970 ዓ.ም መስከረም ወር አጋማሽ ላይ ነበር። እስር ቤቱ የድሮውን ባቡር ይመስላል። ከምርመራ ቢሮዎች አጠገብ ነው። መግቢያው ትልቅ የብረት በር ሲሆን የእስር ክፍሎቹ በጠባብ ረጅም ኮሪደር መካከል በግራና ቀኝ በመደዳ የተገነቡ ናቸው። በቀኝ 6 በግራ 6 ክፍሎች አሉ። አንዱ ሽንት ቤት ነው። የኮሪደሩ ስፋት ከሁለት እርምጃ አይበልጥም። ሁሉም ነገር የተሰራው በድንጋይና በብረት ነው። የእኛን ክፍል ጨምሮ ጥቂት ክፍሎች ብቻ ወለላቸው ጣውላ ነው። ክፍሎቹ ጣራቸው ሳይቀር በሲሚንቶ የተገነባ ነው። እያንዳንዱ ክፍል የብረት በር ሲኖረው መስኮት የሚባል ነገር የለም። ለአየር ማስገቢያ እንዲሆን የበሩ አናት ላይ ትንሽ ክፍተት ትተውለታል። ሆኖም በቀጫጭን የብረት ዘንጎች ተገድግዷል። ከአስራ አንዱ የእስር ክፍሎች ያልተጨናነቁት ሁለት ክፍሎች ብቻ ነበሩ፣ ቁጥር 1 እና ቁጥር 11። ቁጥር 1 የሴቶች ክፍል ሲሆን 11 ቁጥር ደግሞ የካቧችን ነበር። ከዋናው ካቧችን ጋር የሚኖሩት ጥቂት ምርጥ እስረኞች ነበሩ። እስከማስታውሰው ድረስ እዚያ የሚኖሩት የኢሃፓ አባላት ያልሆኑና ደህና ደህና ምግብ የሚመጣላቸው ሀብታም ዜጎች ናቸው። የእነዚህ እስረኞች ብዛት 10 አይሞላም። ያውም እኛ በአንድ ክፍል ከ60 እስከ 70 ሆነን በተጨናነቅንባቸው ወራት። የሚገርም ነው። ካቦው ተዝናንቶ ነው የሚኖረው ማለት ነው? ካቦ በምን መስፈርት ነው የሚመረጠው? የካቦነት መስፈርት ታማኝነት ነው። በእነሱ ስሌት ጸረ አብዮተኛ ያልሆነ መሆን አለበት። ለካቦነት መመረጥ የማንችለው እኛ ኢሃፓዎች ብቻ ነን። እንግዲህ ያኔው ካቦ የተመረጠው በዚሁ መስፈርት መሆኑ ነው። እኔ እንደማስተውሰው ስሙ ደብረ ሊባኖስ ነው። አንዳንድ ልጆች ግን ደብረ ታዲዮስ ነው ብለውኛል። ለማንኛውም ደብሬ እንለው ነበር። ደብሬ የወታደር ቁመና ያለው መሆኑ በደንብ ያስታውቃል። አየር ወለድ ነበር አሉ። የማዕከላዊ እስረኛ ቢሆንም ታማኝ እስረኛ ነው። ረዘም ላለ ጊዜ ታስሯል። ደብሬ የተለያዩ ኃላፊነቶች አሉት። አንደኛው ግዳጁ ጧትና ማታ የኛን በር መክፈትና መዝጋት ነው። በሮቹን መዝጋቱ ከተረጋገጠ በኋላ 12 ሰዓት አካባቢ ወደ ራሱ ክፍል ይገባል። ወታደሮች መጥተው ራሱም ላይ ይዘጉበታል። ከዚያም ዋናው የኮሪደሩ የብረት በር ይከረቸማል። ደብሬ ከዘቦቹ ጋር ስምምነትና አግባብ ስለነበረው ከ12 ሰዓት በኋላ እውጭ ቆይቶ የሚመጣበት ጊዜ ነበር። ሌላው የካባችን ዋና ኃላፊነት አዲስ እስረኞች ሲመጡ በየክፍሉ መመደብ ነው። መደባው ላይ ተቆጣጣሪ የለበትም። እንደፈለገው በኮሪደሩ መሃል ይዟዟራል። ችግሮች ካሉ መፍትሄ ይሰጣል። ሶስተኛውና ቁልፍ ተግባሩ ስም መጥራት ነው። በስራ ሰዓት የሚጠሩት ልጆች በአብዛኛው ለምርመራ ነው። ታዲያ ካቦ የኮሪደሩ መግቢያ ላይ ሆኖ ጮክ ብሎ እገሌ እገሌ በማለት በሙሉ ስም ይጠራል። ልጁን የትኛው ክፍል እንዳለና በአካል የሚያውቀው ቢሆንም የኮሪደሩ ደፍ ላይ ቆሞ በጩኸት መጣራት ልማዱ ነው። ሌላው ጥሪ ከ11 ወይም ከ12 ሰዓት በኋላ ነው። ይህም 99 በመቶ የሞት ጥሪ ነበር። ሰው መረሸን ሲፈልጉ የስም ዝርዝር ይዞ የሚመጣ ሰው ይኖራል። 50 አለቃ ተሾመ አይቀርም። ይህን ጊዜ ግቢው ልክ እንደ መቃብር ስፍራ ጸጥታ ይውጠዋል። ይህ ሰው ብዙ ጊዜ ዋናው በር ላይ ይቆማል። ከዚያም ቀስ ብሎ ስም ሲጠራ ካቦው ደብሬ በዚያ ጎርናና ድምፁ ስሙን ይደግማል። በግሌ ካቦውን የምጠላው በእነዚያ ሰዓታት ነበር። ራሱ ወስዶ የሚገላቸው ነበር የሚመስለኝ። ከዚያ ውጭ የካቧችንን ደግነትም ሆነ ክፋቱን አላውቅም። እስካሁን ድረስ የሚታየኝ በዚያ ኮሪደር ሲመላለስና የምሽት ላይ የሞት ጥሪ ሲጠራ ነው። ሲራመድ ሁለት እግሩን ግራና ቀኝ አንሻፎ ነው። ካቧችን ደብሬ አሁን የት እንዳለ አላውቅም። እስቲ ስለ ሌሎቹ እስረኞች ደግሞ ንገረኝ። ትዝ ስለሚሉ ኢህአፓዎችም ሆነ ስለ ሌሎቹም ጭምር ማለቴ ነው። ደግሞ ሰቆቃ ብቻ እንዳታወራኝ የሚያስቅ ነገርም ጨምርበት አልኩት። በእውነትም ከልቤ ነበር። ከተቻለ ጨዋታችን መራር ነገር ላይ ብቻ ባያተኩር ደስ ይለኝ ነበር። የኛ ልጆች ልክ እንደ ሌሎቹ ክፍሎች ሶስት ቁጥር የነበርነው እስረኞች በአጠቃላይ በሚባል መልኩ የኢህአፓ ልጆች ወይም ከድርጅቱ ጋር በተያያዘ ተጠርጥረው የታሰሩ ነበር። ኋላ ላይ የደርግ አጋር ድርጅቶች ውስጥ አባል የነበሩ ጥቂት ሰዎች ተቀላቅለውናል። በአስር ወር የማዕከላዊ ቆይታዬ በሁለት ክፍል ውስጥ በመቶዎች ከሚቆጠሩ ከተለያዩ እስረኞች ጋር በተለያዩ ወራት አብሬ ኑሬያለሁ። አቤት ስንቶቹ ተገደሉ! ሁሉንም ለማስታወስ የማይቻል ብቻ ሳይሆን የሚታሰብም አይደለም። በቅርቡ እንኳ ካገኘኋቸው የዚያን ወቅት እስረኞች ጋር ሆኜ አብዛኞቹን ማስታወስ አልቻልንም። ሆኖም በሕይወት ከወጣነው የእኛ ሰዎች ከሆኑት መካከል ወዳጆቼ ስምረቱ፣ ስዩም፣ ካሳዬ፣ ህሉፍ፣ ጌታቸው፣ ጸጋዬ፣ ኤርሚያስ፣ ገዛኸኝ፣ የሺጥላ፣ ወንድወሰን፣ አልአዛር፣ ብርሃኑ፣ ሰለሞን፣ ዮሐንስ፣ ተሾመና ገዛኸኝን አረሳቸውም። አሁንም የማገኛቸው ጥቂት ልጆች አሉ። ጥቂቶቹ የብዙ ሰው ስም ያስታውሳሉ። በተለይ ገዛኸኝን አረሳውም። ገዛኸኝ ጠይምና ደልዳላ ሰውነት የነበረው የኛው ልጅ ነበር። በቅጽል ስሙ ገዛኸኝ ፓስታ ነበር የምንለው። ሲገዝሽ ከፍተኛ የሆነ የጨጓራ በሽታ ስለነበረበት ከፓስታዎች አንድም ነገር አይቀምስም ነበር። እንጀራ መብላት ይቀርና ሽታው ያሳመመዋል። በጣም የሚገርመው እንጀራ የነካው ፓስታ እንኳን ከበላ የጨጓራ በሽታው ይከሰከስበት ነበር። ከቤቱ የሚመጣለት ምግብ ፓስታ ብቻ ነበር። ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። ከእንጀራ ጋር ተነካክቶ ሊሆን ይችላል በሚል ፍራቻ ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። በመጀመሪያ አካባቢ እኔን ጨምሮ ጥቂቶቻችን እንጀራ የነካው ፓስታ የሚያመው የስነ ልቦና ተጽዕኖ ስላለበት ነው ብለን እናምን ነበር። አንድ ቀን እኔና አሁን የዘነጋሁት ሰው ምናልባት ነፍሱን ይማረውና ኤርሚያስ ሳይሆን አይቀርም የምግብ ኮሚቴዎች ተረኞች ነበርን። እናም አጉል ስህተት ተንኮል ሰራን። የገዛኝ ቤተሰቦች ያመጡትን ፓስታ በእንጀራ አሸነው። የምሳ ሰዓት ሲደርስ እንደተለመደው ገዛኝ ከራሱ ሳህን ላይ ፓስታው ተቀንሶ ተሰጠውና መብላት ጀመረ። ቀስ ብለን ሁኔታውን እየተከታተልነው ነበር። ሁለተኛውን ጉርሻ እንደጎረሰ ከተቀመጠበት ብድግ አለና ሆዱን ጨምድዶ ያዘ። ወዲያው ተናነቀው። የበላውን ሁለት ጉርሻ እጁ ላይ አስመልሶ ወደ ሽንት ቤት በረረ። አቤት የደነገጥነው ድንጋጤ! ብዙ ጊዜ ያመው ስለነበር ሁሉም እስረኛ ምንም እንዳልተፈጠረ ምግቡን ይወጥቃል። ሁለታችንም በድንጋጤና በጸጸት ደርቀን ቀረን። ምስጢሩን ማውጣትም አልፈለግንም። ሆን ብለን የሰራነው ተንኮል ስለሆነ ራሳችንን ለመከላከል ምንም መነሻ አልነበረንም። ራሳችንን ማጋለጥ ደግሞ እስረኛው በእኛ ላይ ያለውን በጎ አመለካከት ያስቀይረዋል በሚል ዝም አልን። ገዛኝ እስኪበቃው አስመልሶ ሲመለስ ለመንከባከብ ያላደረግነው ጥረት የለም። ፓስታው እንጀራ ነክቶታል እያለ ደጋግሞ አማረረ። ሁለታችንንም ደጋግሞ ያየናል። አቤት አይኑ ሲያስፈራ! አቤት ሲያሳዝን! የገብርኤልን መገበሪያ ይበላ ሳይጠይቁት ይለፈልፋል እንዲሉ እኛ አላስነካነውም እያል መሐላችንን ደረደርን። ገዛኸኝ ያን ቀን ጾሙን ዋለ። የሱ ፓስታም ለሌላ ቡድን ተደለደለ። በሰራሁት ሥራ በጸጸት ስብከነከን ዋልኩ። ይቅርታ ገዝሽ፣ የት ይሆን ያለኸው ጓደኛዬ? እንዴት ነው የምትኖሩት? ጊዜውስ እንዴት ያልፍላችኋል? ምን ምን ትሰሩ ነበር ብዬ ስጠይቀው ከእስር ቤቱ ሕግ በተጨማሪ የውስጥ ሕግ እንዳላቸውና በኮሚቴም ይመሩ እንደነበር አጫወተኝ። አብዛኛው ቤቱን የሚመለከት ተግባራት የሚከናወኑት በኮሚቴ ነው። ቋሚ ኮሚቴው በወንደሰን የሚመራው የጤና ኮሚቴ ብቻ ነው። ቀሪው የጽዳት፣ የምግብና የመዝናኛ ኮሚቴዎች ሁሉም እስረኛ በየተራ እየተመረጠ ያገለግላል። በጤና ኮሚቴ ውስጥ በተለይ የወንደሰን ውለታ አይረሳም። ልዩ ሰብዕና ያለው ልጅ ነው። ብዙዎቻችን እስካሁን የምናስታውሰው ከሽጥላ ጋር አያይዘን ነው። የሽጥላ ክፉኛ በድብደባ የተጎዳ ልጅ ሲሆን የወንደሰን ደግሞ ተንከባካቢ ነበር። የሽጥላ በግርፋት ብዛት የእግር ስጋው አልቆ አጥንቱና ጅማቱ ይታይ ነበር። ለረጅም ጊዜ እግሩ መሬት አይረግጥም ነበር። ሽንት ቤት የሚሄደው በእቅፍ ነው። ለመጸዳዳትም ሁለት የለስላሳ ሳጥን ተደራርቦ በተዘጋጀለት እንጨት ላይ ነው። ቁስሉ በየቀኑ ይታጠብለታል። በድብቅ በሚገባ የቴትራ ሳይክሊን ዱቄት ይደመደምለታል። በተገኘው ጨርቅ ይጠቀደልለታል። ይህን ተግባር የሚፈጽመው ደግሞ ሐኪማችን የወንደሰን ነው። ወንዴ ቁስል አይቀፈውም፣ መግል አይሸተውም፣ መሸከም አይከብደውም፣ ማጽናናትም አይሰለቸውም። ይህ ደግነት የማያልቅበት ልጅ ለእኛ ለእስረኞች በተለይ ለቁስለኞች ከሰማይ የወረደ መልአክ ነበር። ዘርህ ይባረክ ልበል እንዴ? የት ይሆን ያለኸው? የጤና ኮሚቴዎቻችን ቤታችንን በንጽህና እንድንይዝ እቅድ ያወጣሉ። በእነሱ አስተባባሪነት ተራችንን ጠብቀን ገላችንን እንታጠባለን። የቤታችንን ወለል በኦሞ እናጥባለን። ግርግዳውን በርጥብ ጨርቅ እናሻለን። ቀዳዳ ውስጥ የሚፈለፈሉትን ትኋኖች ውሃ ውስጥ ጨው ጨምረን እንገላለን። አሙስ ቅያሪ ልብስ የሚገባበት ቀን ነው። የዛ ቀን ታዲያ ቤታችንን በኦሞ እናጥባለን፣ ገላችንን እንታጠባለን፣ ልብሳችንን እንቀይራለን። ሐሙስ የቀን ቅዱስ የሚለው ብሂል የሚሰራው ለዚያ ግቢ ነው። ገላችንን ስንታጠብ አንዴ ሳሙና እንመታና ለሌላ ባለተራ እናቀብላለን። ደጋግሞ ሳሙና መምታት በሙስና ካልሆነ አይቻልም። ሳሙና መቆጠብ ስላለበት ካንዴ በላይ መጠቀም አይቻልም። ምግባችንን ጨምሮ የራሳችንንም ሆነ የቤታችንን ጽዳት የምንጠብቀው በገዛ ገንዘባችን ነው። መንግስት 74 ሳንቲም ወጪ የለበትም። ወጪ ካለበት የገራፊዎች ደሞዝ፣ የውሃና የመብራት ወርሃዊ ክፍያዎች ናቸው። ሲጋራ ዋነኛው የእስረኞች የገንዘብ ምንጭ ነበር። ሲጋራ የመጣለት ሰው ለቤቱ ያስረክባል። በርካታ አጫሾች ስለነበር ጥሩ ገንዘብ ቤቱ ያገኝ ነበር። ሲጋራ የመጣልን አጫሾች ርካሽ ሲጋራ ይገዛልንና ይታደለናል። በግብር መልክ የተሰበሰበው ሲጋራ ይሸጥና ሞልወያ ሳሙናና ኦሞ ይገዛል። በዋነኝነት ግን ለቁርስ ዳቦና ሻይ ይገዛበታል። የጽዳት ዕቃዎችን ተገን አድርገን ለቁስል ማድረቂያ መድኃኒት ቴትራሳይክሊን በድብቅ እናስገዛለን። ሌላው የምግብ ኮሚቴ ነው። ምግብና የምግብ ነክ ነገሮች ይመለከቱታል። እኩል ተካፍለን ስለምንበላ የምግብ ችግር አልነበረብንም ማለት እችላለሁ። ትኩስ እስረኞች ስለነበርንም ቤተሰብ ቶሎ ቶሎ ይጠይቀናል። 1970 ዓ.ም በከፋ መልኩ የእልቂት ዘመን ስለነበር ቤተሰብ በሕይወት ማደራችንን ለማረጋገጥ በየቀኑ ይጠይቁናል። የክፍለ ሀገር ልጆችና ጠያቂ ከሌላቸው ልጆች ጋር እኩል ተካፍለን ስለምንበላ ማንም ረሃብተኛ አልነበረም። በሽተኞች በተለይ ደህና ምግብ እንዲበሉ ይደረጋል። ከቤታቸው የሚመጣላቸው ምግብም ሆነ የሌላ ሰው ስንቅ የሚስማማቸውንና የሚፈልጉትን መርጠው ይበላሉ። ሙአ አስቸጋሪ እስረኛ ነበር። የሆነ ቅንቅናም ቢጤ ብቻውን ለመብላት በተደጋጋሚ ጠይቆ ብቻ መዋጥ እንደማይቻል ሲረዳ ከቤቱ ምግብ እንዳይመጣለት ደጋግሞ ይጥር ነበር። ያም አልተሳካም። የሚመጣለትን ምግብ አይኑ እያየ ምድሬ ሀባ ይበላበታል። ምስኪን ፈርደውበት እንጂ ያን ጊዜ ያን ያህል የሚያሰስት ወቅት አልነበረም። የራሳችሁን ምግብ አታውቁትም ማለት ነው። ማንም ምን አይነት ምግብ እንደሚመጣለት አያውቅም። የምግብ ኮሚቴ አባላት ሁሉን ምግብ አይተውና ቀምሰው በሶስት መደብ ይከፋፍሉታል። ምሳ የምንበላው ለሶስት ቡድን ተከፍለን ነው። ቤቱ ጠባብ ስለሆነ ዘና ብለን ለመብላት ስለማይበቃ የምንበላው በየተራ ነው። ለተራውም እጣ ይጣላል። ክፍሉ መሃል ላይ ተራ የደረሰው ቡድን ሲበላ ሁለተኛው በዙሪያው ተጠቅልሎ በሚገኝ ፍራሽ ላይ ይቀመጣል። ሶስተኛው ከክፍሉ ውጭ ደፉ ላይ ይቀመጣል። ምግብ ለሶስት ቡድን ሲከፋፈል ከፍተኛ ጥንቃቄ ይደረጋል። አንዳንድ ቤተሰብ ተጨማሪ ጣፋጭ ምግብ ከሳህኑ ስር ወይም ከምግቡ መሃል ላይ አርገው ነው የሚያመጡት። ስለዚህ ከላይ ያለውን ምግብ ቀምሶ ብቻ ዶሮ ነው፣ ስጋ ነው፣ ሽሮ ነው፣ ድንች ነው ማለት አይቻልም። እንዲህ አይነት የተደበቁ ምግቦች ድብቃ ብለን እንጠራቸዋለን። እናም ድብቃን ለማግኘት ጥሩ ሰርሳሪ መሆን ይጠይቃል። በድንች ወጥ ጭንብል ክትፎ ማግኘት፣ በሽሮ ወጥ ስር እንቁላል የመገኘት ክስተት የድብቃ ተፈጥሯዊ ክስተት ነው። መዝናኛስ አልነበራችሁም? አንተስ ዋናው ሳትሆን አትቀርም። በዚያ የገሃነም ስፍራ ስቃይንም ሆነ ሞትን ለመርሳት የማናደርገው ጥረት አልነበረም። የኔ አስተዋጽኦ የጎላ አልነበረም። ከኔ በጣም የተሻሉ ብዙ ልጆች ነበሩ። እኒያ ልጆች መካከል ከሆንክ እኮ ልክህን ታውቃለህ። ቆም ካለው ካልክ ካንተ የባሰ ኮሚክ በክላል አውቃለሁ ብለህ ዘላበት የሆነ ኮስማና ዓለማውቀህን ያስረዳል። ስለዚህ እንብርምብር የምልበት መድረክ አልነበረም። ያም ሆኖ በመዝናኛው ዝግጅት ላይ ያቀመን ያህል መሳተፍ የውዴታ ግዴታዬ ነበር። የመዝናኛ ፕሮግራሙን የሚካሄደው በአምስት ቡድን ተከፋፍሎ ነው። በመካከላቸው የተለያዩ ዝግጅቶችና ውድድሮች ይካሄዳሉ። መዝናኛዎቻችን የተለያዩ ሲሆኑ ዘፈን፣ አጥር ያለ ድራማ ቢጤና ቀልድ ነገሮች ናቸው። እያንዳንዱ ቡድን ስም ነበረው። እኔ የነበርኩበት ኢዚ ቢዚ ባንድ ይባል ነበር። ለምን ያንን ስም እንደሰጠነው አላስታውስም። በተለያየ ጊዜ ከተካሄዱት ውድድሮች መካከል ቢያንስ አንዱን አሸንፈናል። አሁንም የማገኘው ጸጋዬ እስካሁን የሚያስታውሳት አንድ ግጥም አለች። ባንዲት ሉክ ጀምሪያ ቤቱታ ስንት ዓመት ልኖር ስንገላታ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገድ። አሁን በእግዚአብሔር ይሄ ግጥም ነው ምን ለማለት ፈልገን እንደሆን እግዚአብሔር ይወቀው። ሆኖም ዘፈንበት የጨነቀው ስረኛ ጸገሽ አብዮት ጥበቃዎች ባራት ጥይት ስተውት በህይወት ተርፏል። የሚገርመው በአንጻራዊነት ቶሎ ተፈቷል። ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ የተከሰሰው አብዮት ጥበቃ ገለሃል ተብሎ ነው። መግደል ይቅርና መሳሪያ ይዞ አያውቅም። የጸጋዬ እናት የሁላችንም እናቶች ተምሳሌት ናቸው። ስንቅ ሲያመጡለት በየመንገዱ የተጣለውን ሬሳ በትኩረት በማየት የኔ ልጅ ይሆን እያሉ ጠጋ ብለው ያረጋግጣሉ። አንድም ጊዜ ስንቅ ሳያቀብሉት የዘለሉበት ቀን አልነበረም። መንገዱ ቢዘጋ፣ ያሰሳለት ቢሆን፣ ትራንስፖርት ቢጠፋ ለሳቸው ከማዕከላዊ ለመቅረት ምክንያት አይሆንም። አቤት እናትነት! ሌላው መዝናኛችን ግርግዳ ላይ ባሉ ቅርጾች ነበር። የግርግዳው ኖራ የተቀባው በግድ የለሽ ቀለም ቀቢ ነው። ሆን ብሎም ሊሆን ይችላል። ግርግዳው ተንከባካቢ እንደሌለው ሕፃን በንፍጥ በለሃጭና በሙቃሙቅ ጭምልቅልቅ ያለ ነው። ስለዚህ ኖራው የተለያዩ ቅርጾች ሰርቷል። እኛ ደግሞ በምናብ እንቀመጥና ስዕል የሚመስል ቅርጽ ለይተን እናወጣለን። ካስታወስናቸው ስዕሎች መካከል ፈረስ ጋላቢ፣ ዘንዶ፣ ጭራ አልባ ዶሮ፣ ፀሐይ፣ ጢማም ሰውና የሆነች ጎራዳ ሴት እንደነበረች ለይተናል። የወንድ እንትንና የሴት እንትንም ቁልጭ ብሎ አይተናል። አቤት! እዚህ ላይ ነው የምትነቃው? ስንት ነገር ስለፈልፍ አቤት ያላልክ እንትንና እንትን ስል አቤት ትላለህ? አልደግምልህም። ቅርጾችን መለየት የሚካሄደው በውድድር ስለነበር አስደሳችና አዝናኝ መድረክ ነበር። በየጊዜው ያልታዩ አዳዲስ ስዕሎች እናገኝ ነበር። አሁን ሳስበው የሰው ልጆች የምናብ ችሎታ ማለቂያ እንደሌለው ጥሩ ምሳሌ ሳይሆን አይቀርም። ያን ግድግዳ ቀለም የቀባ ሰው አሁን ባገኘው ደስ ይለኝ ነበር። ላመሰግነው ፈልጋለሁ። በዳቦ ቡጥም በርካታ ነገሮች እንሰራ ነበር። ቡጡን በውሃ አርሰን ካላቆጥነው በኋላ የተለያዩ መገልገያዎችን እንሰራለን። ቼዝ፣ ዳማ፣ ፒፓና መተርኮሻ ትዝ ይሉኛል። ሌላው መደበሪያችን ፊታችንን በመስታወት ማየት ነው። ጠርሙስ ባይገባም ምናችን ሞኝ ነው፣ ሳህን ላይ ውሃ አድርገን ያን መከረኛ የኢሃፓ ፊታችንን እንዳንረሳው እናያለን። በደንብ ተዝናንታችሁ ነበር የምትኖሩት? እኔ እኮ አሰቃቂ እስር ቤት ነበር የሚመስለኝ ስለው፣ ጥሩ ጥሩን ንገረኝ እኮ ነው ያልከኝ። ከፈለክማ ሰቆቃውንም እነግርሃለሁ። የጭካኔ ጣሪያ። በታሰርኩበት ወር በእያንዳንዱ ክፍል 40 አካባቢ እስረኞች ነበር። 4 ሜትር በ4 ሜትር በማይሆን ክፍል ውስጥ ያን ያህል ሰው ይኖራል ብሎ ማሰብ አይቻልም፣ ግን ሆኗል። የባሳት ታምጣ እንዲሉ በሁለት ወር ውስጥ ቁጥራችን እጥፍ አካባቢ ሆነ። እስከ ዳር ወር በስክም ቢሆን በአንጻራዊነት ሰፋ ያለ የመኝታ ቦታ ነበረን። ምግብስን በላም አንቸገርም ነበር። ለመታጠብም ሆነ ሽንት ቤት ለመሄድ እንዲሁ ብዙ ወረፋ አልነበረም። አየር ለመቀበል ብዙ ሳንጠብቅ ቶሎ ቶሎ ይደርሰናል፣ ቢያንስ ለ30 ደቂቃ። ለነጻው ሰው የሚታየው መጠነ ሰፊው የሰማይ አድማስ ለኛ ተቀንጭቦ ነበር የተሰጠን። የኛ ሰማይ ሁለት እርምጃ ከማይበልጠው በኮሪደሩ ስፋት ልክ ነበር። ኮሪደሩ ላይ ጣራ ስላልነበረው ሰማዩን ለማየት እንችላለን። እድለኛ ከሆነም ፀሐይ በቀትልና እንቁልልጭ ትለናለች። የኮሪደሩ የብረት በር ተከፍቶ ቢውልም የምናየው ነገር አልነበረም። በቅርብ ርቀት የተገነባው ግን የአምሳ አለቃ ተሾመ መኖሪያ ቤት አጥር ነው። እዚያ ነበር እንደሚኖረው? አዎ፣ ስለሱ በኋላ ነግራለሁ። አሁን አታቋርጠኝ። በተለይ ከዳር ታሳስ 1970 ዓ.ም ጀምሮ በመላው አገሪቱ የመደዳ ግድያና ማሳደድ ለከት እያጣ ሲመጣ የሚመጡት እስረኞች ብዛት በከፍተኛ ቁጥር ጨመረ። ክፍሉ የተሰራው ለ8 ሰው ብቻ ነበር። ሆኖም በእያንዳንዱ ክፍል የእስረኛው ቁጥር ከ40 ወደ 60 አሻቀበ። በጎን መተኛትም ብርቅ እየሆነ መጣ። ሰፋ ያለ ቦታ ቢያንስ ለተጎጂዎች መልቀቅ አልተቻለም። ምሳ ለመብላት ያውም ብዙ ሰው ደጅ ወጥቶ ትሪ ማስቀመጫ ጠፋ። እግር መዘርጋት ብሎ ነገር አይታሰብም። ቀን ተፋፍገንና አፍላፍ ገጥመን እንቀመጣለን። አንድ ጨጓራ ኮሚክ አብዮት ጠባቂ ነበር። ምን አለኝ መሰለህ? መልክህን እኔ የማውቀውን ያህል እናትህም አያውቁትም ብሎኝ እርፍ። ታዲያ እንዴት ነበር የምትተኙት? ማታ የስክ አስተኛኘት ስልት እንጠቀማለን። ሁሉም በጎኑ ይተኛል። የአንዱ ጭንቅላት ወደ ታች ከሆነ የሌላው ደግሞ ወደ ላይ። ስለዚህ እያንዳንዱ ሰው የሌላውን እግር ደረቱ ላይ ፊቱ ላይ አድርጎ ይተኛል። ጀርባና ጀርባ አይገናኝም። እንዲያ ከሆነ ቦታ የበለጠ ይጠባል። አንዴ ስክ ከተገባ መንቀሳቀስ አይቻልም። እርስ በርስ እንደዚህ ተሰካክቶ መተኛት ነው። ከስኩ የሚወጣ ሰው ካለ ወፈር ያለ ልጅ በእግሩ ጫነ ሲለው ስኩ ውስጥ ተመልሶ ይሰካል። ሌሊት ላይ የሚፈጠረው ሙቀት መገመት ከሚቻለው በላይ አሰቃቂ ነው። እንቅልፍ አልወስድ ያለው እስረኛ የበለጠ ሲሰቃይ ያድራል። በተለይ የተደበደቡ አዳዲስ እስረኞች ዋነኛው የጭንቀቱ ሰለባ ነበሩ። በጥርና የካቲት ወራት ጀምሮ ደግሞ ወጣት የተባለ ሁሉ ይታሰር ስለነበር እስር ቤቱ ካፍ እስከ ገደፉ ሞላ። መቆሚያና መቀመጫ ጠፋ። በዚህ የተነሳ በተራ መተኛት ጀመርን። እኩለ ሌሊት ድረስ ግማሹ ተሰካክቶ ሲተኛ፣ ቀሪው ግማሽ በክፍሉ ዙሪያ ቆሞ ይጠብቃል። በተራ መተኛት ነው ያልከኝ? እውነትህን ነው? አዎ፣ በተራ እንተኛ ነበር። ተረኛ የክፍሉ ግማሽ ልጆች በሸሚዝ ወይም በካኔቴራ አየሩን እያራገቡ የክፍሉን ሙቀት ሲቀንሱ ይቆያሉ። በተራ መተኛት የማይመለከታቸው ክፉኛ የተደበደቡና እግራቸው የቆሰሉ ናቸው። ይህ ኢሰብአዊ የሆነ አያያዝ ሞትን የሚያስመኝ ዘግናኝ ነበር። ባይገርምህ ትንሽ ቆይቶ በሰው ብዛት በተራም ቢሆን መተኛት አልተቻለም። ስለዚህ ከክፍል ውጭ ኮሪደር ላይ እንድናድር ተፈቀደ። ሆኖም ኮሪደሩ ከእያንዳንዱ ክፍል የተወሰኑ ልጆችን ብቻ ነበር የሚያስተናግደው። ያም ሆኖ ቀሪውን እስረኛ በየተራና በስክ ከመተኛት አላዳነውም። ኮሪደር ላይ ለመተኛት 3 መመዘኛዎች አሉ። አንደኛ ምርመራውን የጨረሰ፣ ሁለተኛ የደርግ ሰው የአጋር ድርጅት አባላት መሆን፣ ሶስተኛ ከፖለቲካ ውጭ የታሰረ። አንዳንዴ ኢህአፓም ቢሆን በግርፋት የተጎዳ ልጅ ካቦ ተለምኖ አስተዳደሩ ሳያውቅ ኮሪደር ላይ እናሳድራለን። ከቤት ውጭ መተኛት ፍጹም የሚያስደስትና ጥሩ አጋጣሚ ነው። በኮሪደሩ ልክ ባለው የሰማይ አካል ጥቂት ኮከቦችን ማየት እንችላለን። የኮሪደሩ መግቢያ በብረት በር የተዘጋ ቢሆንም ንጹህና ቀዝቃዛ አየር በመተንፈስ እንደ ሰው እናድራለን። ዝናብ ሲዘም ኮሪደሩ ላይ ለሚተኙ ልጆች ከላይና ከታች ላስቲክ ይደረግላቸዋል። ጎርፉም እንደፈለገው በላያቸውና በስራቸው ያለ ከልካይ ይወርዳል። አልፎ አልፎ የክፍል በራችን እንዲከፈት የሚፈቀድበት ጊዜም ነበር። አቤት ደስታችን! ንጹህ አየር ካገኘን በስክና በተራ መተኛታችንን ከምንም አንቆጥረውም። በር አካባቢ ከክፍል ውስጥ የሚተኙ እስረኞች ጭንቅላታቸውን ወይም እግራቸውን ወደ ኮሪደሩ አሳልፈው ስለሚተኙ ደስታቸው ይጨምራል። የኮሪደሩ ነጻነት ብዙም አልቆየ። ምክንያቱ ሳይታወቅ ተከለከለ። በር ሲከፈትና ኮሪደሩንም ሲፈቅዱልን የሚያስደስቱንን ያህል የናም ሳለቃ የጭካኔ ደረጃ ጣሪያ ሲነካ ደግሞ ሁሉንም እስረኛ ያስገቡና በሩን ይዘጉታል። በሩ አናት ላይ ያለውን ፍርግርግ የአየር ማስገቢያም ይጠረቅሙታል። 60ና 70 እስረኛ የሚሸት ቁስል ባለበትና ቅንጣት እንኳን አየር በማይገባበት ጠባብ ክፍል ሌሊቱን ሙሉ ያሽጉናል። ትንፋሻችንና ከገላችን የሚወጣው ላብ ቤቱን በውሃ ያርሰዋል። ከጣራ ላይም መንጠባጠብ ይጀምራል። ይህ አልበቃ ብሎ ቱሃን እዚያ ኮረኮንች ግድግዳ ውስጥ ተፈልፍሎ ላያችን ላይ ይረግፋል። የስነ አእምሮ ጠበብቶች በሰው ስቃይ የሚረኩ የሚሏቸው የእስር ቤት ኃላፊዎች ይህን ግፍ ሲፈጽሙ ትንሽ እንኳ የሐዘኔታ ስሜት አይሰማቸውም። ጠዋት በላብ ተነክረን በተፋፈገ አየር ደንዝዘንና በቁስል ሽታ ከርፍተን ሲያገኙን ምንም እንዳልተፈጠረ ሁሉ በማግስቱም ግፋቸውን ይደግሙታል። በእነዚያ ክፉ ወራት ትልቁ ችግር የቁስለኞች ሁኔታ ነበር። የውስጥና የላይኛው እግራቸው ክፉኛ የተጎዳ፣ ጥፍሮቻቸው የተነቃቀሉ እስረኞች ብዙ ጊዜ ቶሎ አይድኑም። በተለይ ሌሊት በሚፈጠረው ሙቀት ቁስሉ ስለሚሞቀምቅ ለተጎጂዎች ሆነ ለተንከባካቢዎች አስቸጋሪ ነበር። ቁስሉን ለማከም ቴትራሳይክሊን ብንጠቀምም እንደ ልብ ስለማይገኝ የተፈለገውን ያህል መጠቀም አይቻልም። እግራቸውን ለመጠቅለል የውስጥ ሱሪያችንን ካናቴራና ሸሚዝ እንጠቀማለን። ሆኖም ቁስሉ ከአንድ ቀን በላይ ከታሰረ ትል የሚያወጣበት ጊዜም ነበር። በዚያ የሲኦል ግቢ ሰው በቆሞ ሲተላ ማየት ዘግናኝ ነበር። የመንግስት ደጋፊ የነበሩ ሰዎች ሳይቀሩ ከኛ ከጸረ አብዮተኞች ጋር ታስረው አምላክ የሰጣቸውን አየር እየናፈቁ ፍዳቸውን አዩ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.